the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የረቡዕ ሚያዝያ 14 2007 ዓ ም ዝግጅታችን ጀመረ።
ዛሬ በኢትዮጵያ የሐዘን ቀን ነው።
ሀገራችን ይህን አረመናዊ ንቅናቄ ለመግታት በሚካሄደው ጥረትና ትግል ሁሉ አቅሟ በፈቀደ ደረጃ የምትሰለፍ ይሆናል።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ አዲስ አበባ ላይ በተካሄደው ህዝባዊ ሰልፍ ከተናገሩት የተወሰደ ነው።
መንግስት አንድ ነገር አመቻችቶላቸው ቢሆን ኖሮ ከሀገር አይወጡም እነኚህ ልጆች። ለስደትም የበቁት ለዚህ ነው። ሀገራችን ላይ የምንሰራው ነገር አተን ነው። እየታረደም የኢትዮጵያ ህዝብ አሁንም ይወጣል። ይህንን ነው ማስተካከል ያለበት። ከሀገር ውስጥ ነው ማስተካከል ያለበት። ለእነሱ የሚወሰነውን ውሳኔ በሙሉ ኃላፊነት ደግፈን ውጊያም ከሆነ ሄደን እንዋጋለን።
አደባባይ ከወጡ ኢትዮጵያውያን ሰልፈኞች አንዱ የተናገሩት ነው። በአብይ ርዕስ ዘገባዎች በስፋት እንመለስባቸዋለን።
ጤና ይስጥልን የተከበራችሁ አድማጮች፣ እንደምናምሽታችኋል። የዛሬ ምሽት አስተናጋጆቻችሁ ቆንጅት ታዬና
እኔም ሰሎሞን አባተ ነን።
ኃይሉ ታምራት ፕሮግራሙን ይመራል። የዓለም ዜና እናስቀድማለን። እስላማዊ መንግስት ነኝ የሚለው የሽብር ቡድንም ሆነ አልሸባብን የመሳሰሉ ዓለም አቀፍና አረመኔያዊ አሸባሪ ንቅናቄዎችን ለመግታት በሚካሄደው ጥረት ኢትዮጵያ አቅሟ በሚፈቅደው ደረጃ ሁሉ እንደምትሰለፍ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ተናገሩ። መንግስት ሽብርተኝነትን ለማውገዝ መስቀል አደባባይ በጠራው የተቃውሞ ሰልፍ ላይ ነው አቶ ኃይለማርያም ይህን የተናገሩት። አብዛኛው ሕዝብ ጠቅላይ ሚኒስትሩም ሆኑ የሃይማኖት መሪዎች የሚያደርጉትን ንግግር በጽሞና ሲያዳምጥ፣ በተሰበሰበው ሕዝብ መካከል በተለያዩ ማዕዘናት ደግሞ ከፍተኛ የተቃውሞ ድምፅ ይሰማ ነበር። የሰልፉ ስነ ስርዓት ማብቂያ ሲቃረብ ጀምሮ በፖሊስና በሰልፈኛው ህዝብ መካከል በተፈጠረ ግጭት በሰዎች ላይ የአካል ጉዳት ደርሷል። በሌላ በኩል በዛሬው የአዲስ አበባው ሰልፍ ላይ የተገኙ አይሲል በኢትዮጵያውያን ላይ ስለፈጸመው ግድያ መንግስት እርምጃ እንዲወስድ ጠይቀዋል። በራሱ በመንግስት ላይም ተቃውሞ ያሰሙ እንደነበረ ታውቋል። ከዜናው በኋላ ዘርዘር ያለ ዘገባ ይኖረናል።
በሜዲቴራንያን ባህር በኩል ወደ አውሮፓ ሲያቋርጡ መንገድ ላይ ሕይወታቸው ለአደጋ የሚጋለጥ ስደተኞችና ፍልሰተኞችን ደህንነት የአውሮፓ ህብረት እንዲያስጠብቅ የሰብአዊ መብቶች ተሟጋቾች ጠየቁ። ነገ የአውሮፓ ህብረት መሪዎች በባህር የሚፈልሱ ሰዎችን ጉዳይ አስመልክቶ ለመነጋገር አስቸኳይ ስብሰባ ብራስልስ ላይ ጠርቷል። በሜዲቴራንያን ባህር በኩል ወደ አውሮፓ የሚሻገሩ ፍልሰተኞችና ስደተኞች ጉዳይ እንዲሁም ካሰቡበት ሳይደርሱ ባህር ውስጥ ሰጥመው የሚቀሩት ለአውሮፓ ህብረት ራስ ምታት ሆኖበታል። በዚህ የአውሮፓውያን ዓመት በ2015 ማለት ነው የመጀመሪያ አራት ወራት ብቻ 1500 ሰዎች ሕይወታቸውን መንገድ ላይ አጥተዋል። ባለፈው ቅዳሜ የሚጓዙባት ጀልባ በመስጠሟ ወደ 900 ተሳፋሪዎች እንደሞቱና 25 በሕይወት መትረፋቸውን የሰብአዊ መብቶች ተሟጋች ድርጅቱ አምነስቲ ኢንተርናሽናል አስታውሶ የአውሮፓ ህብረት መሪዎች ነገ ብራስልስ ላይ ሲሰበሰቡ ለሰብአዊ እልቂቱ ትርጉም ያለውና ወቅታዊ ምላሽ እንዲሰጡ ጠይቋል። የጣሊያኑ ጠቅላይ ሚኒስትር ማቴዎ ሬንዚ ከአፍሪካ ሀገሮች ወደ ሀገራቸው በህገወጥ አዘዋዋሪዎች የሚገቡ ፍልሰተኞች ያሳደረውን ጫና ሌሎች የአውሮፓ ህብረት ሀገሮች እንዲጋሩ ጥሪ አስተላልፈዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በርካታ የደቡብ አፍሪካ ባለስልጣናት ሰሞኑን በዚያች ሀገር በሚኖሩ የሌሎች አፍሪካ ሀገሮች ስደተኞች ላይ የተነጣጠረውን አሰቃቂ ጥቃት በማውገዝ ላይ ናቸው። 7 ሰዎች የተገደሉበትንና ቁጥራቸው በብዙ ሺህ የሚገመቱ ሌሎች ከቤት ንብረታቸው የተፈናቀሉበትን ይህንን ጥቃት ለማስቆም በጥብጦቹ ወደ ተካሄዱባቸው አካባቢዎች የተሰማራው የደቡብ አፍሪካው ጦር ሰራዊት ቁጥራቸው በመቶዎች የሚገመቱ ሰዎችን በቁጥጥር ስር አውሏል። በመጽሔት ክፍለ ጊዜ ዝርዝር ዘገባ እናክላለን። ወደ የመን ጉዳይ ስናመራ ሳውዲ አረቢያ መራሹ ህብረት በየመን ለአንድ ወር ሲያካሂድ የቆየውን የአየር ጥቃት ማብቃቱን ባወጀ በጥቂት ሰዓታት ውስጥ አዲስ የአየር ጥቃት ማካሄዱ ታውቋል። በጥቃቱ በማዕከላዊዋ ታኢዝ ከተማና በደቡቧ የወደብ ከተማ አደን የሁቲ ሽምቅ ተዋጊዎቹን ይዞታ ተደብድቧል። በሽምቅ ተዋጊዎቹና በስደት ላይ ባሉት ፕሬዚደንት አብድራቡ ማንሱር ሃዲ ታማኝ ኃይሎች መካከል ውጊያው እንደቀጠለ ነው። አማጽያኑ ሶስተኛዋ የሀገሪቱ ትልቋ ከተማ በሆነችው በታኢዝ የሚገኘውን የጦር ብርጌድ ከፕሬዚደንቱ ታማኝ ኃይሎች ነጥቀው መቆጣጠራቸው ተዘግቧል። ትናንትና ሳውዲ አረቢያ የሁቲዎቹን አማጽያን ጥቃት ለማስቆም ለአንድ ወር ያህል ስታካሄድ የቆየችውን የቦምብ ጥቃት ዘመቻ ማብቃቷን አውጃ ትኩረቷን አሁን ሁሉም ወገኖች አሳታፊ የሆነ የፖለቲካ ሽግግር ውይይት እንዲጀመር ያዞረችው መሆኑን አመልክታለች። ዩናይትድ ስቴትስ የሳውዲ መንግስትና ህብረቱ የቦምብ ጥቃቶቹ እንዲቆሙ ያደረጉትን ውሳኔ በደስታ ተቀብላለች። ሁሉም የየመን ወገኖችን አሳታፊ የሆነ የፖለቲካ ሽግግር በአስቸኳይ እንዲጀምሩ ዋይት ሀውስ ተማጽኖ አቅርቧል። የዋይት ሀውስ ቃል አቀባይ ጄን ሳኪ በበኩላቸው ሳውዲ መራሹ የአየር ጥቃት ያበቃ ቢሆንም የመንና አካባቢዋ አሁንም ያልተረጋጉ በመሆናቸው ስራው አለመጠናቀቁ ግልጽ ነው ማለታቸው ተጠቅሷል። በስደት ላይ የሚገኙት ፕሬዚደንት ሃዲ ትናንት ከሳውዲ አረቢያ በቴሌቪዥን ባሰሙት ንግግር የየመን ቀውስ በአፋጣኝ ያከትማል ማለታቸው ተሰምቷል። ሳውዲ መሩን ህብረት ያመሰገኑት ሃዲ መንግስቴ ለየመን ህዝብ ተስፋውን መልሶ ያጎናጽፋል ብለዋል። ሁቲዎቹን የምትደግፈው ኢራን በበኩሏ መከላከያ በሌላቸው የሰላማዊ ሰዎች ላይ የሚደርሰው ግድያ በማብቃቱ ደስ ብሎናል ካለች በኋላ ወደ ፖለቲካ መፍትሄ የሚያመራ እርምጃ ነው ማለቷ ታውቋል። በዚህ እንዳለ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ኢራን ለሁቲ አማጽያኑ ጦር መሳሪያ የላከች እንደሆነ ችግር እንደሚፈጠር አስታውቀናታል ብለዋል።
ባለጸጋ ሀገሮች በመልማት ላይ ላሉ ሀገሮች የሚሰጡትን እርዳታ ከፖለቲካ ጋር ማቆራኘታቸውን መተው አለባቸው ሲሉ የቻይና ፕሬዚደንት ሺ ጂንፒንግ ተናገሩ። የቻይናው መሪ ይህን የተናገሩት የአፍሪካንና የእስያን ግንኙነት ለማጠናከር በታለመ ጉባኤ ላይ ነው። ኢንዶኔዥያ ዋና ከተማ ጃካርታ ላይ ለአምስት ቀናት በሚካሄደው የእስያ አፍሪካ ጉባኤ ላይ ከ30 የሚበልጡ ሀገሮች መሪዎች ተገኝተዋል። በጉባኤው ላይ በአውሮፓውያኑ የዘመን አቆጣጠር በ1955 ዓ ም የቀዝቃዛው ጦርነት ዘመኑ የገለልተኛ ሀገሮች ንቅናቄ መሠረት የተጣለበት ጉባኤ መታሰቢያ ይካሄዳል። የጃካርታው ጉባኤ ተካፋዮች በአፍሪካና በእስያ መካከል የምጣኔ ሀብት ትብብሩ ይበልጥ እንዲጠናከር ለማድረግ ተስፋ አላቸው። ሁለቱ አገሮች ከዓለም ግዙፍ አዳዲስ ገበያዎች አንዳንዶቹ አሊያም ደግሞ ምጣኔ ሀብቶቻቸው በተፋጠነ ሁኔታ እየበለጸጉ ያሉ ሀገሮች ይገኙባቸዋል። ዋናዋ የአፍሪካ ተናጋጅ ቻይና በየዓመቱ የብዙ ቢሊዮን ዶላር የተፈጥሮ ሀብት ትሸምታለች። ግዙፍ የመሠረተ ልማት አውታሮችን ጨምሮ በአህጉሪቱ ዙሪያ በልማት ሥራዎች፣ በዕዳ ቅነሳ መርሃ ግብሮች መዋዕለ ንዋይ ታፈሳለች። ይሁንና በአፍሪካ ተጽዕኖዋን እያስፋፋች ያለችው ቻይና ለሰብአዊ መብቶች ደንታ የላትም በማለት በምዕራቡ ዓለም ብዙዎች ይተቿታል። ለምሳሌም ያህል ለአምባገነን መንግስታት ያላንዳች መሳሪያ እርዳታ የአላንዳች ቁጥጥር መሳሪያ እርዳታ እንደምትሰጥ ይጠቅሳሉ። የቻይናው ፕሬዚደንት የሀገራቸውን የውጭ ፖሊሲ ሲከላከሉ ከበርቴዎቹ ሀገሮች የፖለቲካ ጥያቄ ሳይጨምሩ ታዳጊዎቹን ሀገሮች የመርዳት ኃላፊነታቸውን መወጣት አለባቸው በማለት ተሟግተዋል። በኢንዶኔዥያው ጉባኤ ላይ የቻይና፣ የጃፓን፣ የብሩኔ፣ ማሌዥያ እና ኢንዶኔዥያ መሪዎች የተካፈሉ ቢሆንም የህንዱ ጠቅላይ ሚኒስትር ኔራንድራ ሞዲና የደቡብ አፍሪካው ፕሬዚደንት ጄኮብ ዙማን ጨምሮ በርካታ ዋና ዋና መሪዎች አለመገኘታቸው ተስተውሏል።
ፈረንሳይ ዋና ከተማ ፓሪስ ውስጥ ሊፈጸም የነበረን የሽብር ጥቃት ሴራ ማክሸፋቸውን የሀገሪቱ ባለስልጣናት አስታወቁ። ያሁኑ የሽብር ጥንስስ የታሰበው ፓሪስ አቅራቢያ በሚገኝ አንድ ወይም ከዚያ በላይ በሆኑ አብያተ ክርስቲያን ላይ አደጋ ለማድረስ እንደነበረ ባለስልጣናቱ አክለው ጠቁመዋል። ሊሳ ብራያንት ከፓሪስ ያስተላለፈችው ዘገባ አለ፣ ትዝታ በላቸው ታቀርበዋለች።
የፈረንሳይ ባለስልጣናት በከባዱ የታጠቀና በአብያተ ክርስቲያን ላይ ጥቃት ሊያደርስ በመዘጋጀት የተጠረጠረ ሰው ይዘናል ሲሉ ነው ያስታወቁት። የፈረንሳይ ፖሊስ ዛሬ እንዳስታወቀው ፓሪስ ውስጥ የተያዘው የ4 ዓመት ዕድሜ ያለው የኮምፒውተር ሳይንስ ተማሪ ሲሆን በቁጥጥር ስር ያዋሉት በጥይት ተመትቼ ቆስያለሁ ድረሱልኝ በማለት ለአጣዳፊ ሕክምና አገልግሎት ማዕከል ስልክ ከደወለ በኋላ ነው። የአልጄሪያ ተወላጁ ተጠርጣሪ ብዛት ያለው የጦር መሳሪያና የጥይት መከላከያ ሰደርያዎች እንዲሁም ቢያንስ አንድ ቤተ ክርስቲያን ላይ ጥቃት ሊያደርስ ማቀዱን የሚጠቁሙ ሰነዶች ይዞ መገኘቱን የፈረንሳይ የአገር አስተዳደር ሚኒስትር በርናን ካዜነቭ አመልክተዋል።
ዲማንሽ ማታ አ ፓሪስ dans le 13e arrondissement la police a découvert dans le
መሳሪያዎቹ በመኖሪያው አቅራቢያ በቆመ መኪናው ውስጥም ታጭቀው እንደነበረ ሚኒስትሩ በዚሁ መግለጫቸው ተናግረዋል። ወጣቱ ሙስሊም አክራሪ መሆኑን እንጂ ከየትኛውም አሸባሪ ቡድን ጋር ግንኙነት እንዳለው የሚጠቁም መረጃ አልተገኘበትም ሲሉ ባለስልጣኑ አክለዋል። ፈረንሳይ እንደ ሌሎች ማናቸውም ሀገሮች ሁሉ ታይቶ በማይታወቅ የሽብር ስጋት ተወጥራ እንደምትገኝ ጠቅላይ ሚኒስትሯ ማኑኤል ቫስ አመልክተዋል።
notre pays comme d'autres encore ces dernières semaines
ጠቅላይ ሚኒስትሩ አክለው ሀገራቸው አስተዋይነት፣ ብልህነትና ጽናትን ጠብቃ መቀጠል እንደሚገባት አሳስበዋል። ፈረንሳይ ባለፈው ጥር መጀመሪያ በስላቅ መጽሔቱ ሻርሊ ኤብዶ የፓሪስ ቢሮ ጀምሮ ለ3 ቀናት ከዘለቀውና 20 ሰዎች ከተገደሉበት የአክራሪ ታጣቂዎች ጥቃት በኋላ የጸጥታ ጥበቃዋን አጠናክራለች።
የዜናው ክፍለ ጊዜ አበቃ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15600 ኪሎ ሄርትስ፣ በ22 ሜትር ባንድ በ13870 ኪሎ ሄርትስ፣ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ ደግሞም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የረቡዕ ምሽት ፕሮግራማችን ነው።
የቀሩት ወንድሞቻችን አምልጠው ወደ እኛ መጥተዋል። ዛሬ ማለት ነው
መስማት የሚችል ሁሉ ይስማ እያለ
ከሁን አውር ሊቢያ ውስጥ ተሸማቀው ከተደበቁ ኢትዮጵያውያን ድምፅ ነው ያሰማናችሁ። በሁለተኛው አጋማሽ ያሉበትን ሁኔታ በስፋት ይናገራሉ። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
እስላማዊ መንግስት ነኝ የሚለው የሽብር ቡድንም ሆነ አልሸባብን የመሳሰሉ ዓለም አቀፍና አረመኔያዊ አሸባሪ ንቅናቄዎችን ለመግታት በሚካሄደው ጥረት ኢትዮጵያ አቅሟ በሚፈቅደው ደረጃ ሁሉ እንደምትሰለፍ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ተናገሩ። መንግስት ሽብርተኝነትን ለማውገዝ መስቀል አደባባይ ላይ በጠራው የተቃውሞ ሰልፍ ላይ ነው አቶ ኃይለማርያም ይህንን የተናገሩት። አብዛኛው ሕዝብ ጠቅላይ ሚኒስትሩም ሆኑ የሃይማኖት መሪዎች ያደረጉትን ንግግር በጽሞና ሲያዳምጥ፣ በተሰበሰበው ሕዝብ መካከል በተለያዩ ማዕዘናት ደግሞ ከፍተኛ የተቃውሞ ድምፅ ይሰማ ነበር። የተቃውሞ ሰልፉ ስነ ስርዓት ማብቂያ ሲቃረብ ጀምሮ በፖሊስና በሰልፈኛው ሕዝብ መካከል በተፈጠረ ግጭት በሰዎች ላይ የአካል ጉዳት ደርሷል። መለስካቸው አምሃ ከአዲስ አበባ ዘግቧል።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በመስቀል አደባባይ ለተሰበሰበው ህዝብ እንደገለጹት በዚህ ሳምንት መጀመሪያ ላይ በሊቢያ የአይኤስ አሸባሪ ቡድን በኢትዮጵያውያን ስደተኞች ላይ የፈጸመው ዘግናኝ ግድያ በኢትዮጵያውያን ሁሉ የጣለውን ከባድ ሐዘንና የልብ ስብራት ማንም ሊገነዘበው የሚችል ነው። ይሁንና ይህ ወንጀል ሲፈጸም የመጀመሪያው እንዳልሆነና ኢትዮጵያውያንም ብቸኛ ተጎጂ እንዳልሆኑ አስምረው የሽብር ድርጊቱም ሆነ አሸባሪዎቹ ዓለም አቀፋዊ ክስተቶችና ሁነቶች መሆናቸውን በማስገንዘብ ተናግረዋል። ስለሆነም የሚካሄደው ትግል ዓለም አቀፋዊ ይዘት እንዳለው አመልክተው ኢትዮጵያ በዚህ ትግል ለመካፈል ያላትን ቁርጠኝነት አረጋግጠዋል።
አይሰስም ሆነ አልሸባብን የመሰሉ አሸባሪዎችን የሚያካሂዱትን እንቅስቃሴ በሁሉም ሰላም ወዳድ ህዝቦችና መንግስታት የተባበረ ጥረት ሊመከትና በቁጥጥር ስር ሊገባ የሚገባው በመሆኑ ከዚህ በመነሳት አገራችን ይህን አረመናዊ ንቅናቄ ለመግታት በሚካሄደው ጥረትና ትግል ሁሉ አቅሟ በፈቀደ ደረጃ የምትሰለፍ ይሆናል።
ጠቅላይ ሚኒስትሩ የአሸባሪነትን ዓለም አቀፋዊ ይዘት ተመልክተው ይህን ይበሉ እንጂ አሸባሪነትን በሀገር ውስጥ መዋጋትም ከፍተኛ ስፍራ የሚሰጠው እንደሆነ አስገንዝበዋል። ስለሆነም በሀገር ውስጥ የሚታዩ የሐሳብም ሆነ ሌሎች ልዩነቶች ከዚህ በኋላ የሚመጡ እንደሆኑና አስቀድሞ የጋራ ጠላት ነው ያሉትን አሸባሪነትን በአንድነት እንዋጋ ብለዋል።
በሀገር ውስጥ ከፖለቲካ ልዩነቶች ባሻገር በዚህ ኢሰብአዊ ተግባር ላይ መራር የጋራ አቋም መያዝና ማውገዝ የሚገባ በመሆኑ የፖለቲካ ድርጅቶች ሁሉ በተናጠል የፖለቲካ ትርፍ ለማግኘት ከሚደረግ እንቅስቃሴና እሽቅድምድም ተጠብቀው ይህን አስነዋሪ ድርጊት በጋራ መፋለምና ጠንካራ የህብረት መልእክት ማሳለፍ የሚጠበቅባቸው መሆኑን በዚህ አጋጣሚ ለማሳሰብ እወዳለሁ።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ለሁለት ጉዳዮች ትኩረት እየሰጡ ይመስላሉ። አንደኛው ሚያዝያ 11 ቀን 2007 ዓ ም የአይኤስ አሸባሪ ቡድን ሊቢያ በነበሩ ኢትዮጵያውያን ላይ የፈጸመው ግፍ የተመላበት አሰቃቂ ግድያ መሠረት ያደረገው የሚመስለው ሃይማኖትን ስለሆነ በኢትዮጵያ የሃይማኖት ልዩነትን ቀስቅሶ የእርስ በርስ ፍጅትን በሀገሪቱ እንዲከሰት ማድረግ ዓላማው እንደሆነ ማሳየት ነው። ለዚህ የሚበጀው ደግሞ የቆየውን የኖረ ነው ያሉትን የአብሮነት መሠረት የሀገሪቱ ሕዝብ ሁሉ አጠናክሮ አሸባሪነትን በጋራ መዋጋት መሆኑን አመልክተዋል።
ለራሳቸው ጠባብ ቡድናዊ ፍላጎት ሲሉ ያሉብንን ጥቃቅን ችግሮች ሰበብ በማድረግ ይህንን አኩሪ የአብሮነት ባህላችንን ለመናድና እርስ በርሳችን እንባላ ለማድረግ የሚጥሩ ኃይሎች ተኝተውልን እንደማያውቁ ለሁላችንም ግልጽ ቢሆንም በያዝነው ሳምንት መጀመሪያ ላይ በሊቢያ የተፈጸመው ዘግናኝ ድርጊት ግን የአክራሪነት የመጨረሻ ጫፍ ብቻ ሳይሆን የድርጊቱን ፈጻሚዎች ሰይጣናዊ ፍላጎትና ዓላማ ከመቼውም ጊዜ በበለጠ የሚያሳይ በመሆኑ ከመቼውም ጊዜ በተሻለ የአንድነት መንፈስና ጽናት ልንታገለው ይገባል።
በሁለተኛ ደረጃ ደግሞ በኢትዮጵያ ዛሬ አለ ያሉትን የአክራሪነትና የአሸባሪነት ምልክቶችን በማመልከት ሕዝቡ በአንድነት ሊዋጋው ይገባል ሲሉ አስገንዝበዋል።
ይህን አስነዋሪ ድርጊት በአንድ በኩል ዓለም አቀፍ አሸባሪነትን፣ በሌላ በኩል ደግሞ የዚህ ሌላ ገጽታ የሆነውን የአገር ውስጥ አክራሪነት ብሔር፣ ሃይማኖት፣ ጾታና እድሜ እንዲሁም የኑሮ ደረጃ ልዩነት ሳይገድበን በጽናትና በአንድነት ልናወግዘው የሚገባ መሆኑን ለአፍታም ቢሆን መዘንጋት የለብንም። ዛሬ በአንዳንድ የሀገራችን አካባቢዎች ብቅ ብቅ ማለት የጀመሩ የአክራሪነት እንቅስቃሴዎች አስተማማኝ እልባት ካልተደረገላቸው ዞሮ ዞሮ አሁን በአይሲስ በመከናወን ወዳለው የለየለት የሰብአዊ ድርጊት የማያድግበት ምንም ምክንያት እንደሌለ ተገንዝበን ለክብደቱ በሚመጥን ጽናት በአንድ ልብ ልንመክተው ይገባል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አባ ማትያስም ይህንን የሚደግፍ መልእክት ነበር ያስተላለፉት።
የተፈጸመው አሰቃቂ ድርጊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ብቻ ሳይሆን በሁሉም የዓለም ሃይማኖቶች ላይ የተቃጣ ወይም ያነጣጠረ የወንጀል ተግባር መሆኑን በማመን መላው የሀገራችን ሕዝቦችና የሃይማኖት ተቋማት እንደዚሁም መላው የዓለም መንግስታት ይህንን ድርጊት በጽኑ መቃወምና ማውገዝ ይጠበቅባቸዋል።
የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼክ መሐሙድ አሚን እና የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ ተመሳሳይ ንግግር አድርገዋል። እነዚህ ንግግሮች በሚደረጉበት ጊዜ ሁሉ አያሌ ሕዝብ ንግግሮቹን በጥሞና ሲያዳምጥ የሚታይ ቢሆንም ከተሰበሰበው ሕዝብ መካከል ከተለያዩ ማዕዘናት ከፍተኛ የተቃውሞ ድምፅ ሲሰማ ነበረ። የተቃውሞ ሰልፍ ስርዓት በአደባባይ ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ደግሞ በፖሊስና በእነዚህ በተለያዩ ማዕዘናት የተቃውሞ ድምፅ ሲያሰማ በነበረው ሕዝብ መካከል ግፊያና ግጭት መስተዋል ጀመረ። የድንጋይ መወራወርም ስለነበረ ግጭቱ ተባብሶ በሰዎች ላይ ጉዳት ደርሷል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሌላ በኩል በዛሬው የአዲስ አበባ ሰልፍ ላይ የተገኙ አይሲል በኢትዮጵያውያን ላይ ስለፈጸመው ግድያ መንግሥት እርምጃ እንዲወስድ መጠየቃቸውን እስክንድር ፍሬው ዘግቧል። በራሱ በመንግሥት ላይም ተቃውሞ ያሰሙ እንደነበሩም እስክንድር በዘገባው ጠቁሟል። ለዝርዝሩ እስክንድር።
እልህና ቁጭት፣ ሐዘንና ለቅሶ፣ ምሬትና ንዴት ሁሉም በመስቀል አደባባይ። በአይሲስ ድርጊት ውስጡ የቆሰለ አንጀቱ ያረረ ኢትዮጵያዊ እርሙን ሊያወጣ የውስጡን ሊተነፍስ ጊዜው ነበር። እናም ዛሬ ለቅሶ ሆነ። የሚያውቃቸውም የማያውቃቸውም ለነዚያ የፈሪ በትር ሰለባዎች አዘነ፣ አለቀሰላቸው። ብቻቸውን ተቀምጠውና አንገታቸውን ደፍተው ያነቡ የነበሩ እናት በአካባቢያቸው የነበረውን ሁሉ አስለቅሰዋል።
ልጆች በምን መንገድ ናቸው? ልጆች አጥፈን የጠበቃቸው ወይ? ልጆች
በቆመችበት ታነባ የነበረችው ሰናይት ገብሬም ሟቾቹን ባታውቃቸውም ሐዘኗ ከፍተኛ ነበር።
የአገርህ ወገን አይደል እንዴ የታረደው? ስለዚህ አወቀው አላወቀው ኤቭሪቲንግ በቃ እዚህ ጋር ወገንህ ነው የታረደው።
እንዴት ነው መጀመሪያ እንደሰማሽ ምን ስሜት አሳደረብሽ? እንዴት ሆነሽ ነው የሰማሽው?
አልተኛሁም እንቅልፍ። አክስቴም እናቴም ወንድሞቼም አልተኙም እንቅልፍ። እየለቅስን ነው የነጋው። ስጋህ ነው አብሮ አደግህ ነው ባትወለድ ምንም ባት በቃ ኢትዮጵያዊ ማለት ምንድን ነው? አንተም ብትሆኑ እንደሚሄደ እዛ ጋር ብትታረር ዝም አልልክም። ወገኔ ስለሆንክ ብቻ ጨዋለሁኝ አብዳለሁኝ ሁሉ
በጥበቃ ስራ ላይ የተሰማሩት ዘሪሁን አርጋውም አረመኔዎቹ ገዳዮች የእጃቸውን ማግኘታቸው አይቀርም ብለዋል።
ለሰው ልጅ እንዲህ ያለ ድርጊትም ተፈጠረ ጀምሮ ተደርጎም አይታወቅም። ይህንን ሰውም ነው እግዚአብሔር ነው የሚፈርደው። ፍርዱን ወደ እግዚአብሔር መስጠት ነው። እግዚአብሔር ይፍረድ። የሰው ልጅ እንደ ዶሮ እየታረደ።
ሟቾቹ የቅዱስ ጊዮርጊስ እግር ኳስ ክለብ ደጋፊዎች እንደነበሩ የገለጹት ዳንኤል ቦጋለና ጓደኞቹ ደግሞ በክለቡ አርማ ላይ ፎቶአቸውን አሰርተው ሐዘናቸውን ሲገልጹ ታይተዋል።
እንደዚህ አይነት አሰቃቂ ግድያ በየትኛውም ባህል በየትኛውም ሀገር ላይ የሌለ ይሄ በጣም አረመኔነት ነው እና በጣም በቃ እኔ ልገልጽልህ ከምችለው በላይ የሚያሳዝን ነገር ነው። ብዙ ኢትዮጵያኖችን እያሳዘነ ያለ ነገር ነው። ደግሞ በቅርበቱ አካባቢያችን ላይ ጎረቤቶቼ ናቸው ጓደኞቼም ናቸው። በጣም በቃ መሪር ሐዘን ነው የሆነብን። አንዱ ልጅም ባልቻ በለጠ የሚባለውም የቅዱስ ጊዮርጊስ አባል ነው። የአባልነት መታወቂያም ያለው አባል ነው እና የእሱ ጓደኞች ናቸው እንዳለው መጥተው ባነሮችን የማሰራት ሁኔታ የነበረው።
የኢትዮጵያ መንግስት በሀገር ውስጥ ያለውን ሁኔታ ማስተካከል፣ በአይሲስ አሸባሪ ቡድን ላይም እርምጃ መውሰድ አለበት ሲሉም የተለያዩ አስተያየት ሰጪዎች ተናግረዋል። ሙሉቀን ዳበሳ ከነዚህ አንዱ ነው።
መንግስት አንድ ነገር አመቻችቶላቸው ቢሆን ኖሮ ከሀገር አይወጡም እነኝህ ልጆች። ለስደትም የበቁት ለዚህ ነው። ሀገራችን ላይ የምንሰራው ነገር አተን ነው። እየታረደም የኢትዮጵያ ህዝብ አሁንም ይወጣል። ይህንን ነው ማስተካከል ያለበት። ከሀገር ውስጥ ነው ማስተካከል ያለበት። ለእነሱ የሚወሰነውን ውሳኔ በሙሉ ኃላፊነት ደግፈን ውጊያም ከሆነ ሄደን እንዋጋለን። እስከዛ ድረስ ኃላፊነት እንወስዳለን።
ምንድን ነው በትክክል መደረግ ያለበት? መሰረሰል በሀገር ውስጥ ነው መደረግ ያለበት። ለዛ ነው የተሰደዱት።
የሀገር ውስጡ ስራ እንዳለ ሆኖ የአሁኑን ግን በቀል መበቀል አለብን ብዬ ነው መወስኑ። የተደረገው ሁሉንም ነገር እኛ ስለ ምርጫ ምናምን አይደለም የምንፈልገውም። በዚህ ሰዓት ደማችን ይመለስ ነው። ደማችን ይመለስ።
ለምሳሌ በግብጽ የወሰደችው አይነት እርምጃ መወሰድ አለበት።
በአይሲስ ከተገደሉት አንዱ የሆነው የባልቻ በለጠ ታላቅ ወንድም አሸናፊ በለጠም ኢትዮጵያውያን እያሳዩ ባሉት የአጋርነት ስሜት መኩራታቸውን የተናገሩት
እኔ ታናሽ ወንድሜ ነው እና ኢትዮጵያዊነታችን በማይበት ጊዜ በአሁኑ ሰዓት የኢትዮጵያዊነት ያኮራኛል። እኔ ወንድሞቼ
ሁኔታ ሳይሆን ማለት ነው
የኢትዮጵያን ሕዝብ በማይበት ጊዜ አልሞቱብኝም። አሁን ወንድሞቼ ሞቱ ብዬ አላምንም። ሕዝቡ ክሶኛል፣ ሕዝቡ ክሶኛል። ነገር ግን በኢትዮጵያዊነቴ በጣም የምኮራ በመሆኔ ወንድሞቼ አሁን እዚህ አልፈዋል፣ ሞተዋል። እዛ ያሉት ግን በየበረሃ ወርቀው ያሉትን መንግስትና ሕዝብ ተረባርበው እንዲያመጡልን እነዚህ
እነዚህ አሸባሪዎችን ግን የኢትዮጵያ ህዝብም ይዋጋቸዋል፣ የዓለምም ህዝብ እንዲዋጋቸው ጥሪ እናቀርባለን።
ከአንዳንዶቹ ቃለ መጠይቆች ጀርባ እንደሚደመጠው የዛሬው ሰልፍ በመንግስት ላይ የተቃውሞ ድምጾች የተሰሙበት ጭምር ነበር። ከጅምሩ አንስቶ መንግስት ህገ መንግስቱንና የዜጎችን መብቶች እንደማያከብር የሚገልጹ መፈክሮች የሚያሰሙ ሰልፈኞች ነበሩ። እነዚህ መፈክሮችና ተቃውሞዎች ይሰሙ የነበረው በተለይ በአደባባዩ መሃልና ወደ አምባሳደር በሚወስደው መንገድ ላይ በተሰባሰቡ ሰልፈኞች ነው። ድምጻችን ይሰማ በሚል የሙስሊሙ ህብረተሰብ ጥያቄዎች እንዲመለሱና የመፍትሄ አፈላላጊ ኮሚቴ አባላትም እንዲፈቱ ሲቀርቡ የነበሩ ጥያቄዎችም በሰልፈኞቹ ተስተጋብተዋል። እነዚህ ሰልፈኞች መብት መጠየቅ ሽብር አይደለም የሚልና ሌሎችንም መፈክሮችና ዝማሪዎች አሰምተዋል። በስነ ስርዓቱ ማብቂያ አካባቢ ፖሊሶችና በተለይ በአደባባዩ ፊት ለፊትና መሃል ላይ ሆነው የተቃውሞ ድምጽ ያሰሙ የነበሩ ሰልፈኞች ተጋጭተዋል። በመስቀል አደባባይ የነበረው ሁኔታ መልኩ የተቀየረው ከዚህ በኋላ ነው። ድንጋይ የሚወረውሩ ሰልፈኞች፣ እነሱን ለመቆጣጠርና ለመያዝ ሲሞክሩ የነበሩ ፖሊሶች፣ ከአደጋ ለማምለጥ ከለላ ሲፈልጉ የነበሩ ሌሎች ሰልፈኞች ትርምስ ፈጠሩ። በድንጋይ ወርወራው ጉዳት የደረሰባቸው ፖሊሶችና ሌሎች ሰልፈኞች ታይተዋል። አምቡላንሶችም ተጎጂዎችን ወደ ሕክምና ቦታዎች ወስደዋል። ስነ ስርዓቱ ከተጠናቀቀ በኋላም የተቃውሞ ድምጽ ያሰሙ ከመስቀል አደባባይ ወደ ተለያዩ አቅጣጫዎች ያመሩ ነበሩ። ፖሊስ በዱላ ጭምር እነዚህን ሰልፈኞች በትኗል። በመስቀል አደባባይና በእነዚህ የተለያዩ አቅጣጫዎች ከነበሩት ሰልፈኞች መሃል የተወሰኑትን በቁጥጥር ስር ሲያውልም ታይቷል። ይህ ሪፖርት እስከተጠናቀረበት ሰዓት ድረስ በምን ሁኔታ ላይ እንዳሉ ለማወቅ አልተቻለም። ጉዳት የደረሰባቸው የተቃውሞ ሰልፈኞችና ፖሊሶች ቁጥር ስንት እንደሆነም እስካሁን ይፋ አልተደረገም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የተከበራችሁ አድማጮች፣ የዕለቱን አብይ ርዕስ ነበር ከአሜሪካ ድምፅ ራዲዮ ጣቢያ የሰማችሁት። የመጽሔቱ ትንታኔ ይቀጥላል።
በሜዲትራኒያን ባህር በኩል ወደ አውሮፓ የሚሻገሩ ፍልሰተኞችና ስደተኞች ጉዳይ እንዲሁም ካሰቡበት ሳይደርሱ በባህር ሰምጠው የሚቀሩት ለአውሮፓ ኅብረትና ለመላው ዓለም የራስ ምታት ሆኖ ነው የሰነበተው። በዚህ የአውሮፓውያን ዓመት 2015 ዓመተ ምህረት የመጀመሪያ አራት ወራት ብቻ 1500 ሰዎች ሕይወታቸውን አጥተዋል። ባለፈው ቅዳሜ የሚጓዙበት ጀልባ በመስመጧ ወደ 900 የተገመቱ ተሳፋሪዎች እንደሞቱና 28 በሕይወት መትረፋቸውን የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል አስታውሶ የአውሮፓ ኅብረት መሪዎች ነገ በብራስልስ ሲሰባሰቡ ለሰብአዊ እልቂቱ ትርጉም ያለውና ወቅታዊ ምላሽ እንዲሰጡ ጠይቋል። የጣሊያኑ ጠቅላይ ሚኒስትር ማቴዎ ሬንዚ ከአፍሪካ ሀገሮች ወደ ሀገራቸው በሕገ ወጥ አዘዋዋሪዎች የሚገቡ ፍልሰተኞች ያሳደረውን ጫና ሌሎች የአውሮፓ ሀገሮች እንዲጋሩ ጥሪ አስተላልፈዋል።
ይሄ የሰብአዊ ክብር ጉዳይ ነው። ስለ ሰብአዊ ክብር ስንነጋገር ግልጽና ቁርጠኝነት የተሞላው ውይይት ያሻል። የአውሮፓ ኅብረት ይህንን ጉዳይ ቅድሚያ ትኩረት ሰጥቶ የፖለቲካ አቅሙን በስፋት ሊጠቀምም ይገባዋል። የአውሮፓ ኅብረት ምክር ቤት በፈላሲዎቹ ጉዳይ ጉባኤ በመጥራቱ በጎ ነገር ነው፣ በቂ ግን አይደለም። ከዚህ ሁሉ ውይይት አንድ ተግባራዊ እርምጃ እንዲኖር እንሻለን። በባህር ላይ ፈልጎ የማዳን አቅማችንን መገንባት አለብን።
ስደተኞችን በባህር ላይ ፈልጎ የማዳን ጥረት ለማጠናከር በአውሮፓ ሀገሮች መካከል ሙሉ በሙሉ ስምምነት የለም። በብራስልስ መሰረቱን ያደረገው ኦፕን ዩሮፕ ተቋም ተንታኝ ፒተር ክለፐ ለዚህ ምክንያቱ ምን እንደሆነ ያስረዳሉ።
I don't expect any huge policy change.
በነገው ጉባኤ ሰፋ ያለ አንድምታ ያለው የፖሊሲ ለውጥ አልጠብቅም። በባህር ላይ ለፍልሰት ተዳርገው የሚጓዙ ስደተኞችን ፈልጎ የማዳን ስራዎች መልሰው አያጠናክሩም። ምክንያቱም አስቀድሞ ሰፊ አቅም ያለው ግብረ ኃይል በባህር ላይ ማቆም ስደተኞቹ ሕይወታቸውን አደጋ ላይ እንዲጥሉ አበረታቷልና የፍልሰተኛውን ቁጥር ጨምሯል በሚል ሳቢ ነው ያቋረጡት። በተለይ የእንግሊዝ መንግስት ይህንን አይፈልግም። ስለዚህ መሟገታቸው አይቀርም።
የአውሮፓ ህብረት መሪዎች ነገ ከመሰብሰባቸው አስቀድሞ ባለ 10 ነጥብ የውይይት እቅዶች አውጥቷል። ከነዚህም መካከል አንዱ በባህር ላይ ፈልጎ የማዳን አቅምን ማጠናከር የሚል ነው። በዚህ ላይ የተመጠነ የአቅም ግንባታ ይኖራል ይላሉ ተንታኙ ክለፐ። የአሜሪካ ድምፅ ሬዲዮ በተለይ ዛሬ ማምሻውን ባገኘው የቅድመ ውሳኔ ሰነድ መሠረት ትሪተንና ፖሴዶን ለሚባሉት የባህር ፍለጋና ማዳን መርሃ ግብሮች ለሚቀጥሉት 2 ዓመታት በጀታቸው በእጥፍ እንዲያድግ ተጠይቋል። ሌላኛው ጉዳይ የሕገ ወጥ ሰው አዘዋዋሪዎችን ንብረቶች በተለይ ጀልባዎችን በመቀማት ከጥቅም ውጭ እንዲሆኑ ማድረግ የሚል አንቀጽም አለበት። በዚህ መሠረት የአውሮፓ ፖሊስ፣ ፍሮንቴክስ እንዲሁም የአውሮፓ አሳይለም ድጋፍ ቢሮና የመሳሰሉት አህጉራዊ ተቋማት ተቀናጅተው እንዲሰሩ ቅድመ ውሳኔው ያዛል። ፒተር ክለፐ ከአውሮፓ ህብረት ውጪ የስደተኞች መጠለያ ጣቢያ የማቋቋም ፍላጎት እንዳለም ይጠቅሳሉ።
የአውሮፓ ህብረት ምክር ቤት ሊገፋበት የሚያስበው ሌላው አማራጭ ከድንበር ውጪ የስደተኞች መጠለያ ጣቢያ ማቋቋም ነው። ለዚህ ደግሞ እንደ ሞሮኮና ኒጀር ያሉ አገሮች መንግስታትን ማሳመን ይጠበቅባቸዋል።
ከዚያም በተጨማሪ የሱዳን፣ ማሊ፣ ቱኒዚያ፣ ኒጀር እንደዚሁም የመሳሰሉት መንግስታት የድንበር ጥበቃቸውን እንዲያጠናክሩና ፍልሰተኞቹ ወደ ሜዲትራኒያን ውቅያኖስ ከመድረሳቸው በፊት ገደብ እንዲያበጁ አቅማቸውን ያጠናክራል። በተለይ ገንዘብና ስልጠና የመስጠት ፍላጎት አለው የአውሮፓ ህብረት። በዛሬው ዕለት በጣሊያኗ ካታኒያ ከተማ የፍልሰተኞቹ ጉዳይ ያሳሰባቸው ሰዎች ሰላማዊ ሰልፍ አካሂደዋል። የዓለም አቀፍ ፍልሰተኞች ድርጅት አይኦኤም በዚህ በያዝነው የአውሮፓውያን ዓመት አስቸጋሪ በሆነው የባህር ጉዞ ሕይወታቸው ያለፈው ሰዎች 1500 እንደሆነ መዝግቧል። ለንጽጽር ባለፈው የአውሮፓውያን ዓመት 2014 ዓ ም የመጀመሪያው 4 ወራት በባህር ጉዞ የሞቱት ሰዎች ቁጥር 96 ነበር።
ሄኖክ ሰማእግዜርና ሳሌም ሶሎሞን ያሰናዱትን ዘገባ ነበረ ያደመጥነው። በመንገዱ ላይ በባህሩ በኩል ሲያቋርጡ ሕይወታቸውን የሚያጡት ስደተኞችና ፍልሰተኞችን ደህንነት የአውሮፓ ሕብረት እንዲያስጠብቅ የሰብአዊ መብት ድርጅቶች ጠይቀዋል። በነገው ዕለት በብረሰልስ በሚካሄደው ስብሰባ ይህንኑ ጉዳይ የተመለከተ ውይይት ይደረጋል። ሄኖክንና ሳሌምን እናመሰግናለን። ወደሚቀጥለው ዘገባ ስናልፍ በርካታ የደቡብ አፍሪቃ ባለስልጣናት ሰሞኑን በዚያች ሀገር በሚኖሩ የሌሎች አፍሪካ ሀገሮች ስደተኞች ላይ የተነጣጠረ አሰቃቂ ጥቃት እያወገዙ ናቸው። 7 ሰዎች የተገደሉበትንና ቁጥራቸው በብዙ ሺህ የሚገመቱ ሌሎች ከቤት ንብረታቸው የተፈናቀሉበትን ጥቃት ለማስቆም ብጥብጡ ወደ ተካሄደበት አካባቢዎች የተሰማራው የደቡብ አፍሪቃ ጦር ሰራዊት ቁጥራቸው በመቶዎች የሚገመቱ ሰዎችን በቁጥጥር ስር ማዋሉ ታውቋል። የአሜሪካ ድምጿ አኒታ ፓውል ከጆሃንስበርግ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
በደቡብ አፍሪቃ ነዋሪ በሆኑ ሌሎች አፍሪቃውያን ላይ ለተነጣጠረውና ከሳምንት በፊት ለተቀሰቀሰው ብጥብጥ ማብቂያ ለማበጀት በርካታ እርምጃዎችን መውሰዱንና አሁንም እየተወሰደ መሆኑን ነው የአገሪቱ መንግስት የተናገረው። ብጥብጡ አይሎ በታየባቸው አካባቢዎች የፖሊስ ጥበቃ ተጠናክሮ መቀጠሉና እንደ ደርባንና ጆሃንስበርግ ባሉ ያልተረጋጉ አካባቢዎችም የጦር ሰራዊቱ አባላት መሰማራታቸው ተዘግቧል። ለረዥም ጊዜ ሳይቀረፍ የቀጠለ ያልተመጣጠነ የመተዳደሪያ ገቢ ባለቤትነትና በእጅጉ የተንሰራፋ የስራ አጥነት ለተቆጡ የማህበረሰቡ አባላት አሁን እየተወሰዱ ያሉት እርምጃዎች ፋይዳ ከጊዜያዊ እፎይታነት የማያልፍ መሆኑን የሚረዱ መሆናቸውን የገዢው የብሔራዊ ኮንግሬስ ፓርቲ ኤኤንሲ መሪዎች ያምናሉ። እነኚህ 2 ችግሮች አሉ በዚያች አገር በሚኖሩ የዚምባብዌ፣ የሶማሊያ፣ የኮንጎ፣ የኢትዮጵያ፣ የሞዛምቢክና የማላዊ ስደተኞች ላይ ለተቃጡት ለእነኚህ የከፉ ጥቃቶች አቀጣጣይነታቸውን ይተቻሉ። የኤንሲ ቃል አቀባይ ጄሲ ዱዋርቴ በዛሬው ዕለት ለጋዜጠኞች በሰጡት መግለጫ ዘለቄታ ስላለው መፍትሄ አስፈላጊነት አጽንኦት ሰጥተው ነው የተናገሩት።
When your house is on fire, you don't pour oil. You don't pour oil on that fire. You seek to ensure that you
ቤትህ በእሳት ሲያያዝ ይባስ ብለህ ጋዝ አትነሰንስበትም። በሚቀጣጠል እሳት ላይ ጋዝ አይነሰንስም እኮ። ተረጋግቶ እሳቱን ለማጥፋት መሞከር ነው የሚያስፈልገው። ይሁን እንጂ እንደዚያ ያለው እርምጃ የዘላቂ መፍትሄ አቅጣጫ ነው፣ ያጭር ጊዜ መላ አይደለም እኛ እየፈለግን ያለ ነው።
We still believe that the best option for us as a country is the one where we integrate people who genuinely are
አሁንም እንደ አገር ለኛ የተሻለ አማራጭ ነው ብለን የምናምነው ባስገዳጅ ሁኔታዎች ለፍልሰት የተዳረጉና በሃይማኖታቸው አለያም በፖለቲካ አስተያየታቸው ሳቢያ ወደ አገራቸው ቢመለሱ ሊደርስባቸው በሚችል ወከባና እንግልት ምክንያት መመለስ የማይችሉ ወገኖችን የደቡብ አፍሪካ ማህበረሰብ አባል እንዲሆኑ ማስቻል ነው። በአፍሪካ ውስጥ እየታየ ያለውን ፍልሰት ጨርሶ መዝጋት አይቻልም። መላው አህጉሪቱ ነች እየተንቀሳቀሰች ያለችው። ስለዚህም ደቡብ አፍሪካ ተነጥላ ብቻዋን በአህጉሪቱ የሚካሄደው ፍልሰት እኔን አይመለከተኝም ልትል አትችልም።
ዲፕሎማቶች፣ የመብት ተሟጋቾችና በአገሪቱ የሚገኙ ቁጥራቸው በሚሊዮኖች የሚሰላ ጠንካራ የስደተኛ ማህበረሰብ አባላት ግን የደቡብ አፍሪካ መንግስት እንደ አውሮፓውያን የዘመን አቆጣጠር በ2008 ዓ.ም በተመሳሳይ ከታየው ከሌሎች የአፍሪካ አገሮች በፈለሱ ስደተኞች ላይ ከተቃጣው የጥላቻ አመጽ ብዙም አልተማረም ሲሉ እየተቹ ነው። ይበንዲ እንዳለ ጥቃቶቹ መቀነሳቸውንና ባጭር ጊዜ ውስጥም ሰላምና መረጋጋት ይሰፍናል ብለው እንደሚያምኑ የኤንሲዋ ቃል አቀባይ ዱዋርቴ ተስፋቸውን ገልጠዋል። ይሁንና አይነተኛ ለውጥውን ሳይሆን ሰላምና መረጋጋቱን ዘላቂ ማድረግ አዳጋች ነው በሚለው ላይ ግን ቃል አቀባዩና ሌሎች ብዙዎች ይስማማሉ።
አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ42 ደቂቃ ነው። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አስተያየቶቻችሁን በስልክ ቁጥራችን ላኩልን። በ2022059942 የውስጥ መስመር 14 እንዲሁም ዝግጅቶቻችንን በኢንተርኔት ከamharic.voanews.com ላይ ማግኘት ትችላላችሁ። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን።
በእጅ ስልካችሁ voa.horn.mobi ላይ እንዲሁም ናይል ሳት ላይ ታገኙናላችሁ። ለሞባይል ስልኮቻችሁ ደግሞ ሰሎሞን ማብራሪያ ተሰጥ።
ለሞባይል ስልኮቻችሁ ለአይኦኤስ ተጠቃሚዎች ከአይቱን ስቶር ወይም ከአፕ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር፣ ለኖኪያና ለቆዩ ስማርት ስልኮች ደግሞ ከbinu.com ታገኛላችሁ። የቪኦኤን አፕ በቀላሉ ዝግጅቶቻችንን መከታተል ትችላላችሁ። በነጻ ነው አፖቹን የምትጭኗቸው። በስቱዲዮ ቴክኒሻናችን ከርቲስ ባይነም ነው። ፕሮግራሙን እየመራልን ያለው ኃይሉ ታምራት ነው። ጽዮን ግርማም እያገዘች ትገኛለች። አስተናጋጆቻችሁ እኔ ሰሎሞን አባትና
ቆንጂት ታዬ ነን።
አሁን ወደ ተከታዩ ዝግጅታችን እናልፋለን። ወደ ሊቢያ እንገባለን። ለመሆኑ ሊቢያ ውስጥ ያሉ ኢትዮጵያውያን ሕይወት ዛሬ ምን ይመስላል?
እንደምን ነሽ? ማን ነሽ?
ትዕግስት አበራ ማልበል
ከዋሽንግተን አዲሱ ነኝ። ምን አለ ዛሬ?
ደህና ነኝ እግዚአብሔር ይመስገን።
የቀሩት ወንድሞቻችን ከሌላ
በሊቢያ ዋና ከተማ በትሪፖሊ እንዲሁም ቤንጋዚ ውስጥ የሚገኙ ኢትዮጵያውያን ዛሬም ጭንቀት ላይ ናችሁ። በአጭሩ ሰምታችሁታል ቀደም ብሎ። ዛሬም ለቅሶ ላይ ናቸው። ድረሱልን ሰሚ አጣን እያሉ ነው። አዲሱ አበበ ነው ቀደም ብሎ እንደሰማችሁት ወደ ትሪፖሊ ደውሎ ቤት ውስጥ ዘግተው በፍርሃት ከሚገኙ መካከል ሶስቱን ያነጋገረው።
የደረሰባቸው ነገር የለም ግን?
ምንም የደረሰባቸው ነገር የለም።
ስንት ናቸው?
አምስት።
እናንተ ስንት ናቸው አሁን አንድ ቤት ያላችሁት?
መጀመሪያ 12 ነበርን፣ አሁን አምስት መጥተዋል፣ 17 ናቸው።
ከስንት ቀን ጀምራችሁ ነው እዚህ ቤት የቆያችሁት? አልወጣችሁም?
ወገኖቻችን ወንድሞቻችን ከታረዱበት ሰዓት ጀምሮ ወጥተን አናውቅም።
ከዛ በኋላ ያለው ሁኔታ እንዴት ነው? የተገደለ እየወሰዱ የሚያርዷቸው ሰዎች አሉ? ትሰማላችሁ?
ወስዶ የሚያርዷቸውን ሰዎች አንሰማም፣ ግን ያው ከሻ ወስዷቸው ያልተመለሱ ወንድሞቻችን አሉ።
አፈሳ ወስዷቸው ነው?
አፈሳ ወስዷቸው ማለት ነው። ያልተመለሱ ወንድሞቻችን አሉ።
ስንት ናቸው?
ወላይ እንደዚህ ነው ብዬ አልልም። ምክንያቱም አንድ ቤት ውስጥ አማራት ነው ተከራይቶ የሚኖሩት፣ ፎቅና ምድር እንደዛ ተከራይቶ ነው የሚኖሩት።
ስንት ቀንሽ ነው አንቺ እዚህ ወደ ሊቢያ ከመጣሽ?
ሊቢያ ከመጣሁ 4 ወር ሆኖኛል።
ቤተሰቦችሽ ምን ውስጥ ሁኔታ ላይ እንዳለሽ ያውቃሉ?
አዎ፣ ደውዬ ነግሬያቸዋለሁ። ሰላም መሆኔን አሳውቂያቸዋለሁ።
የት ነው ያሉት? አዲስ አበባ ውስጥ ነው? ከአዲስ አበባ ውጪ?
አዲስ አበባ።
ከሞቱት መካከል ከታረዱት መካከል የምታውቂያቸው አሉ?
ያው ማቃቸውም ባይኖሩ የእኛው አካባቢ እንደሆኑ ምናምን ነው የተነገረኛሉ።
እናንተን እየመጡ የሚጠይቁ እንደ የሚያስቸግሩ የሚያስጨንቋችሁ አሉ? ቁርአን ቅሩ እንደዚህ ሰላት የሚል ጥያቄ የሚያቀርቡ?
አዎ፣ ከዚህ በፊት ነበረ። በነበርንበት ሰፈር አካባቢ ያን ሰፈር ለቀን ነው ወደ ሌላ ሰፈር መተን የተቀመጥን ያለ ነው።
እንዲህ ስትወጡ አያዋችሁም? እንደ ተደብቀን ነው ያለ ነው ስላልሽኝ፣ ድንገት ስትዘዋወሩ ካዩ አይተናኮሏቸውም?
አንወጣም። አሁን ይህን ነገር ከሰማን ሰዓት ጀምሮ አንወጣም። ፊት ለፊታችን ሌላ ልጆች አሉ። እነሱ ወደ ሱቅ የሚያስፈልገንን አስቤዛ የምንልካቸው ማለት ነው።
እነሱ ውጭ ያሉት ምንድን ናቸው? አይነኳቸውም?
መስሪዎች ናቸው፣ ግብፃውያኖች ናቸው።
ከእናንተ ጋር ይግባባሉ? መልካም ነው በጣም።
ፊት ለፊታችን ስላሉ ያለውን ነገር ያመጡልናል።
ከባድ ነገር ቢኖርም ይጠቁሟቸዋል፣ ይነግሯቸዋል ብዬ አስባለሁ። መቼም
ኧረ እኔ እንጃ፣ እሱንስ እንኳን ያርቀው እንጂ
ሰላም እንደምናልክ ማነ?
እግዚአብሔር ይመስገን። ምን ተስኖ ትባላለህ?
ደህና ነህ?
እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ትናንትና እናንተ ናችሁ ያቀረባችሁት፣ በጣም ደስ የሚል ነው። በጣም ነው የምናመሰግን። ድምጻችን አድርሳችኋል።
እኛ እንግዲህ ያው ይሄን ነው ማድረግ የምንችለው፣ ድምጻችሁን ማሰማት ነው። ሌላ የምናደርገው ነገር የለም። ዛሬም
እግዚአብሔር ይስጣችሁ
እናሰማለን። ምንድን ነው ምን ተስፋ ያገኛችሁ ለመሆኑ? አሁን ያለው ሁኔታ ምንድን ነው?
አሁን ይኸውልህ ምን እንዳለ ታውቃለህ? በኢትዮጵያ መንግስት በኩል ምንም አይነት ነገር ያገኘነው ነገር የለም። እዚህ እየለቃቀምን የምንልካትን ካርድ እንደውላለን፣ ያላግጡብናል። እያነሱ ስልክ አያናግሩንም፣ ዝም ብለው ያነሳሉ። ሪሲዱ ያልቃል፣ ይዘጋል። አሁንም ሌላ እናመጣለን። አንዴ ያነሳሉ፣ አንዴ ያነሱ።
የት ነው የምትደውሉት?
በተሰጠን ቁጥር አለ። ወደ ግብጽ ኤምባሲ በኩል እርዳታ ታገኛላችሁ ተብለን።
እሱ አልተሳካም፣ አላናገሯችሁም?
እሱ አልተሳካም። ትናንትና አንድ ሴት ደውላለን፣ እዚህ ውጭ የሆነ ነገር አናግረንላችሁ ነበር ብላን ነበር። እንዲሁም በእናንተ በኩል መሰለኝ የሆነ የእናንተ እንትን መሰለኝ። ማን ነበር ስሟ? አንድ ጋዜጠኛ ነገር ናት።
አዎ፣ እንግዲህ ሌሎች ድርጅቶች እናናግራለን፣ ሰብአዊ መብት ድርጅቶች፣ የተባበሩት መንግስታት፣ በኢትዮጵያም በኩል ባለስልጣናትን እናናግራለን። ምን እያረጋችሁ ነው እያለን እና እነሱም ጥረት እያደረጉ ነው። ከጥረቱ አንዱ አገር ውስጥ ወደ አገር በትራንስፖርት ችለው እንደሚመልሷችሁ ቃል የገቡበት ሁኔታ አለ። ውጭ ጉዳይ ሚኒስትሩ እንዲህ እንዲህ የመሳሰለ
እሱ የሩቅ ጉዳይ ነው ማለትኝ፣ ይቅርታ አድርግልኝ እንጂ ማለት ነው። አሁን በእናንተ በኩል ብዙ ነገር ልናገኝ እንችላለን። ተስፋም ያለን በእናንተ ላይ ነው፣ በኢትዮጵያ መንግስት አይደለም። የኢትዮጵያ ሕዝብ እግዚአብሔር ይስጠው ለእኛ አሁንም ብዙ ነገር እየሆነልን ነው፣ እንሰማለን፣ እያየን ነው በቲቪ እና አሁን እኛ የምንለው ምንድን ነው? እያለቅን ነው፣ አሁንም ነው። ገብቶሃል አይደል? በቃ መስማት የሚችል ሁሉ ይስማ። እያለቀን ነው። ትናንትና እንደዚህ ካወራን በኋላ ምን ያህል ሰው ተወሰደ? ዛሬ ምን ያህል ሰው ወደኛ ጋር መጣ? ገብቶሃል አይደል?
ምን ያህል ተወሰደ? ከትላንት ካወራናችሁ በኋላ የተወሰደ አለ?
ካወራነው በኋላ ቁጥር የለውም። በጣም ተባብሷል። በጣም የሚገርምህ ነገር በጣም ተባብሷል።
ከከተማ ውስጥ ነው እንግዲህ።
ከተማ ውስጥ ነው፣ ዋና ከተማ ውስጥ ነው። ማንም ህግ የለም። ያው እንደነገርኩ ትናንትና እንደነገሩ ልጆቹ አናግረው ነበር። ህግ የለም። በቃ የፈለገው ሰው ነው። የት እንደሚወስዱ ራሱ አይታወቅም።
ማነው የሚነግራቸው ይሄንን ሰው ተወሰደ?
ይኸው የመጡ ልጆች፣ የእኛን አድሬስ የሚያውቁ ልጆች ከሽሽት ያመለጡ በመስኮት ምናምን ዘለው ምናምን በአንዳንድ አጋጣሚ የሚያመልጡ ልጆች አሉ። በቃ እነሱ ናቸው እንትኑ የሚያደርሱ እና ስልክም አለች። በዚህ ስልክ ነው አንዳንድ የሚያውቁን ሰዎች ይነግሩናል። ገብቷል። እኛ እንደነገርን መውጣት አንችልም።
እግዚአብሔር ይርዳችሁ። አይዟችሁ፣ በርቱ። እንግዲህ
አሜን አሜን።
ሰላም፣ እንደምን ዋልሽ?
ሰላም ነኝ፣ እግዚአብሔር ይመስገን።
ነፍሰ ጡር ነሽ አሉኝ። የስንት ወር ነፍሰ ጡር ነሽ?
አሁን እየደረስኩ ነው፣ 9 ወር ከምናምን በቃ ደርሻለሁ። አንድ 10 ቀን ነው የቀረኝ።
ምን እያረግሽ ነው? እንደው ድንገት ይሄ ሁኔታ ሳይቀየር ምጥ ቢመጣ ምን ያህል ዝግጅት አድርገሻል እናትዬ?
በእውነት ምንም ያደረኩት ነገር የለም። ብቻ ከእግዚአብሔር ውጭ ሌላ ምን አለ? በቃ እዚህ ውጭ ብታመም ሐኪም ቤት የምትሄድበት እንኳን ማጋጣሚ ነገር የለም።
ቤተሰቦች የት ናቸው?
ቤተሰቦች አዲስ አበባ ናቸው።
ሰምተዋል ያለሽበትን ሁኔታ?
ምንም ቤተሰብ ስልክ እምቢ ብለን ይችላለ አልነገርኳቸው። ምንም ማድረግ አልችልም። በቃ እግዚአብሔር ብቻ እዚህ ቦታ እስከሚያወጣን ድረስ በእውነት እኔ እንጃ ከዚህ ቦታ እንዴት አድርጋችሁ እንደምታወጡ ነው ራሱ ተስፋ አደረኩት። ከትናንት ወዲህ እንደውም በእናንተ እኔ ተስፋ አድርጌ ነበረ።
እንግዲህ የእኛ ስራ ነገሩን ማድረስ ነው ለዓለም የእኛ ስራ እንጂ እጃችን አስገብተን የምናረግላችሁ ነገር ምንም የለም። ይሄን ፕሮግራም የሚሰሙ ኢትዮጵያውያንም እዛም ሀገር ያሉት የሚቻላቸው እንደው በነጻነት ለመንቀሳቀስ የሚችሉ የሚቻለውን እርዳታ እንዲያደርጉላችሁ ያው በዚሁ አጋጣሚ ይሄ ድምፅ ይተላለፋል፣ ይሰሟቸዋል፣ የእናንተንም ጭንቀት ይረዳሉ ብዬ አስባለሁ እንጂ እግዚአብሔር ይርዳችሁ ከማለት ያለፈም እና ድምፃችሁን ከማሰማት ያለፈ
እኔማ ትናንትና አዲስ ድርጅቶች ሰዎች ይመጣሉ ምናምን ያናግሯቸው ምናምን ብለውን ነበረ። በሱ ተስፋ አድርገን ነበር። እስካሁን ድረስ ምንም የደረሰን ነገር የለም።
ማን ነው ይመጣሉ ያናግሯቸዋል ያላችሁ?
የሆነ ስልክ ተደውሎ አይዟችሁ የሆነ ሰው ያነሳቸዋል ምናምን ብለውን ነበረ።
ተስፋ እናደርጋለን። እንግዲህ አምባሳደሩም የሚችሉትን ነገር ለማድረግ እየሞከሩ ይመስለኛል፣ ግብጽ ያሉት የኢትዮጵያው አምባሳደር።
እንዲህ አላወቅንም። በግብጽ እሱንማ ደውለን ምን ያነሱታል? ምንም አያናግሩንም ያለው።
እስካሁን ግን የመጣም የለም።
ምንም የመጣ ነገር የለም። ያየነውም የሰማነውም ነገር የለም።
ስንት ጊዜ ሆነሽ ከኢትዮጵያ ከወጣሽ አንቺ?
እኔ 8 ዓመቴ ነው ሱዳን ነው የቆየው። ምን ብዬ ልንገርህ? ምንም ይሞላ አነስተኛ ነው ቤተሰቦች የሚኖሩት እና በቃ አይሞላልህም። የተሻለ ህይወት ምርጫን የመጣ ነው ወደዚህ።
በዚህ ላይ ደግሞ አገባሽ። በሰላም ሁኔታው ተረጋግቶ እንደምትወጪ ተስፋ አደርጋለሁ። እግዚአብሔር ይርዳሽ።
እናመሰግናለን አዲሱን። እንግዲህ ሊቢያ ተደብቀው የሚገኙትን ሰዎች መጥተው ያነጋግሯቸዋል ያላችኋቸው ካላችሁ ድምጻችሁን አሰሟቸው። ይጠብቃሉ፣ ጆሯቸው ወደዚህ ወደ ተነገራቸው ነገር ነውና። ዲሞክራሲ በተግባር ይሆናል አሁን የሚቀጥለው። አብራችሁን ቆዩ።
በሟቹ ሙሉጌታ ኃይሉ ስም ከ3 ዓመታት በፊት የተመሠረተውና ሙሉ ፎረም ተብሎ የሚጠራው መድረክ ባሳለፍነው ቅዳሜ አንድ የፖለቲካ ውይይት አዘጋጅቶ ነበር። አርሊንግተን ቨርጂኒያ በሚገኘው ሸራተን ሆቴል በተዘጋጀውና በሁለት ፈረቃ ተከፍሎ ከግማሽ ቀን በላይ በተካሄደው በዚህ ፕሮግራም ላይ ታዋቂ የፖለቲካ ምሁራን ተሳትፈዋል። የዕለቱ መወያያ ርዕሶች 2 የነበሩ ሲሆን አገራዊ የለውጥ እንቅስቃሴ አማራጭ ጥረቶች በኢትዮጵያ ትናንት ዛሬና ነገ እንዲሁም የብሔር ብሔረሰቦችን ችግር አፈታት ይዘትና አፈጻጸም በ1995ቱ ሕገ መንግሥት የሚሉ ነበሩ። ሰሎሞን ክፍሌ ተከታትሎታል።
በቅድሚያ መድረኩ በስሙ የተሰየመለት ሙሉ ጌታ ኃይሉ ምን አይነት ሰው ነበር? ሙሉ ፎረምስ እንዴት ተቋቋመ? ከድርጅቱ መስራቾች አንዱ አቶ አያሌው ከበደ በወቅቱ መድረክ ላይ ከገለጹት ቀንጨብ አድርጋለሁ።
ሚያዝያ 9 ቀን በፈረንጆች አቆጣጠር ነው ውድ ወንድማችንን ሙልጌታ ኃይሉን ከመካከላችን ያጣነው። ይሄንን መሰረት በማድረግ በተከታታይ ላለፉት 3 አመት ይሄ 3ኛ አመታችን ነው ሙልጌታን በማሰብ የውይይት መድረኮች አዘጋጅተናል። ባለፈው የዛሬ ሳምንት ይመስለኛል ሙልጌታ መቃብር ቦታ ሄጄ መቃብሩ ላይ የተጻፈውን ጽሑፍ ሳነብ ነበር። ሙልጌታ ኃይሉ ይላል ከላይ A man of purpose, principle and passion ይላል። በጣም ትልቅ ነገር ነው ደርሰናል። እና ለምን በሱ ስም መድረክ አናቋቁም ስንል እዚህ አካባቢ በዲያስፖራው ዓለም የሚገኙ ብዙ ኢትዮጵያውያን አሉ። በቀድሞ ጊዜ የነበሩ አሁን ጊዜ የተወለዱ እና ባለፉት 40 አመታት ውስጥ በኢትዮጵያ የፖለቲካ እንቅስቃሴ ውስጥ ተሳትፈው የነበራቸው እና አሁንም አክቲቭ የሆኑ ሰዎች አሉ። የተለያየ አመለካከት ያላቸው ግን አንድ መድረክ ላይ ቀርበው ለመነጋገር የሚፈሩ፣ የሚተፋፈሩ፣ የሚጣሉ፣ የማይቀራረቡ፣ የማይፈቅዱ ሰዎች አሉና እኛ ለምን መድረክ ሆነን እነኚህን ሰዎች ያቀረብን እናነጋግርም ነው አላማችን። እና ይሄንን ውይይት በመናረግበት ጊዜ ሌላው ኮድ ኦፍ ኮንዳክት እንግዲህ ሁላችንም ከተል ሲቪል የሆነ ውይይት እንዲሆን ዘለፋ የሌለበት፣ ማንጓጠጥ የሌለበት፣ ሆስቲሊቲ ጥላቻ የሌለበት እና ሐሳብ ግን ተነስቶ ሐሳብ ሮበስት የሆነ ድቅቅ አድርጎ አንድን ጉዳይ መወያየት የሚቻልበት አይነት የውይይት መድረክ እንዲሆን ይሄንን ባህል ማስለመድ አለብን ብለን ነው የተነሳነው።
በዕለቱ በክብር እንግድነት ከተገኙ የሙልጌታ ኃይሉ ቤተሰቦች የተላለፉ አጫጭር መልእክቶችም ሙልጌታ ኃይሉ ከምንም በላይና አስቀድሞ ሀገሩንና ሕዝቡን እንደሚወድ፣ በሰለጠነ ውይይት የሚያምን፣ ጥላቻ የሌለው፣ አዳማጭ፣ ደግና ሩህሩህ እንደነበር፣ በዓላማው ጽኑና ለሰው ልጆች ሁሉ ጥልቅ ፍቅር እንዳለው ይገልጻሉ። ወደ ውይይቱ መርሃ ግብር ልለፍ። በዶክተር ፍጹም አቻምየለ የተመራው የመጀመሪያው ፈረቃ አትኩሮት ሰጥቶ የተወያየው የብሔር ብሔረሰቦች ችግር አፈታት ይዘትና አፈጻጸም በ1995ቱ ሕገ መንግሥት የሚል ነበር። እንደሚታወቀው ሕገ መንግሥቱ ያጎናጸፋቸው ድሎች አሉ የሚሉ አሉ። ዲሞክራሲያዊ አይደለም፣ የኢትዮጵያ ማኅበረሰቦችን ችግር ሊፈታ አልቻለም፣ እንዲያውም ዘረኝነትን አስፋፍቷል የሚሉም አሉ። በዚህ ዙሪያ የተለያዩ አመለካከት ያላቸው ምሁራን ተችተዋል። በአቶ አያሌው ከበደ የተመራው በሁለተኛው ፈረቃ የቀረበው የመወያያ ርዕስ አገራዊ የለውጥ እንቅስቃሴ አማራጭ ጥረቶች በኢትዮጵያ ትላንት፣ ዛሬና ነገ የሚል ሰፊ ርዕሰ ጉዳይ ነበር። በዚህ ዝግጅት ሁለቱንም ለማቅረብ ጊዜ ስለሚወስነኝ በመጀመሪያው ክፍለ ጊዜ ብቻ የቀረበውን በሕገ መንግሥቱ ዙሪያ የተካሄደውን ውይይት ባጭሩ እናያለን። በቅድሚያ ግን በሁለተኛው ርዕስ ላይ ዶክተር ነገደ ጎበዜ በስካይፕ ዶክተር ተስፋዬ ደምላሽ ከመድረክ ትንተና መስጠታቸውን መግለጽ እወዳለሁ። ወደ ሕገ መንግሥቱ ውይይት ስናልፍ አቶ ሄኖክ ጋቢሳን፣ ዶክተር ሰማሐኝ ጋሹንና አቶ አሰፋ ጨቦን እናገኛለን። በአካል በአዳራሹ ውስጥ ባይገኙም በስካይፕ አማካይነት የቀረቡት ዶክተር ሰማሐኝ ጋሹን ላስቀድም። በ1995ቱ የኢትዮጵያ ሕገ መንግሥት ዙሪያ በተካሄደው ውይይት ላይ በእርሳቸው ግንዛቤ አሁን ካለው የፌዴራል አወቃቀር አንጻር ሕገ መንግሥቱ ዲሞክራሲን ለማራመድና ችግሮችን ለመፍታት አያስችልም።
ሕገ መንግሥቱ የረቀቀበት መንገድና የፌዴራል ስርዓቱ ተግባራዊ የሆነበት መንገድ ነው ችግሩ። በተለይ እንደዚህ አይነት የተከፋፈለ የፖለቲካ አስተሳሰብ ባለበት ሀገር ውስጥ ሁሉም የፖለቲካ ኃይሎችና ህዝቦች በሚወክሏቸው ወኪሎች አማካኝነት መጥተው ተወያይተው ሕገ መንግሥቱን ማርቀቅ፣ ማጽደቅ ይጠበቅባቸዋል። ይሄ ግን አልሆነም። ምንድን ነው የሆነው? ያው ህወሓት ማዕከላዊ መንግስቱ ከተቆጣጠረ በኋላ በአጠቃላይ የፖለቲካ ሂደቱን ተቆጣጠረ። ከዛ በኋላ ምንድን ነው የሆነው? የብሔር ፖለቲካ የሚያራምዱ ኃይሎች ብቻ እንዲሰባሰቡ ተደርጎ ሌሎቹ ከዛ የሽግግር ሂደት ውስጥ በወጡበት ሁኔታ የህገ መንግስት ምክር ቤት ምርጫ ተካሄደ። ምርጫው በአብዛኛው ተቃዋሚ ኃይሎች የወጡበት ነው፣ አልተሳተፉበትም። እንደገናም ደግሞ በአብዛኛውም ትክክለኛ ምርጫ አልነበረም። እንግዲህ በዚህ መልኩ የረቀቀ ህገ መንግስት በመሆኑ ሌጂቲሜሲው የለውም። ይሄኛውን ደግሞ ሌጂቲሜሲ ለማምጣት የግድ ብሔራዊ መግባባትን የሚያመጣ አይነት ህገ መንግስት ያስፈልጋል ማለት ነው። ሌላው እንግዲህ ምንድነው የፌዴራል ስርዓቱ መሰረታዊ የአይዲዮሎጂ አስተሳሰብ ምንድነው? ርዕዮተ ዓለማዊ መሰረቱ ምንድነው? እንደሚታወቀው ህወሓት ኢህአዴግ በተለይ ከዚህ ከቀዝቃዛው ጦርነት በፊት እንደውም እንደ አልባኒያ ኮሚኒዝምን በኢትዮጵያ ለመመስረት ነበር የሚፈልገው እና በአጋጣሚ ግን ቀዝቃዛው ጦርነት ባለመኖሩ ምክንያት ወይም ደግሞ በመቅረቱ ምክንያት የግድ አካሄዱን መቀየር ነበረበት። ስለዚህ መሰረታዊ የሆነውን የዚህ የቀድሞ የሶቪየት ህብረት የፌደራል አስተሳሰቦችን እንደያዘ በተወሰነ ደረጃ ሪፎርም አድርጎታል ወይም የተወሰኑ ነገሮች ተቀብሏል እንጂ በመሰረታዊ ደረጃ የተሄደበት መንገድ ምንድነው? በተለይ ይሄ የብሔር ብሔረሰብ መብት የመገንጠል መብት የሚለው በቀድሞ የሶቪየት ህብረት ህገ መንግስቶች ውስጥ የነበረ ነው። እነ ሌኒን ደግሞ ያንን የተጠቀሙበት በምንድን ነበረ? በጊዜው የነበሩ የዩክሬን እና የተለያዩ አካባቢ ሰዎች ወደ ቦልሸቪክ ፓርቲው መግባት አልፈለጉም። ምክንያቱም እኛ የብሔር ጥያቄን ያለን ስላሉ ሌኒን ኦኬ እንደዛ ከሆነ እኛ እንቀበላቸዋለን፣ ይህን ነገር የራስ ድል በራስ መወሰን እስከ መገንጠል የሚለው እንቀበላለን፣ ኑ ከእኛ ጋር ታገሉና የዛሩን መንግስት መጣል እንጣለው፣ ከዛ በኋላ እድሉ እንሰጣቸዋለን አላቸው እንጂ ሎንግ ላስቲንግ የሆነ ስርዓት ነው ብለው አይደለም የጀመሩት። እናም ሲጀምሩበትና ሲሄዱበት ምንድን ነበር አካሄዱ? አንደኛ ኮሚኒስት ፓርቲው ክልሉንም ማዕከላዊ መንግስትንም ስለሚቆጣጠር ችግር አያጋጥምም ነው አንደኛው። ሁለተኛው ምንድን ነው? ከሶሻሊዝም ወደ ኮሚኒዝም በምንሄድበት ጊዜ ብሔር ስለሚቀር ችግር አይፈጥንም በሚል ነበር የሄዱበት። እና ይሄ ግን እንዳላዋጣ አይተነዋል። ማለት ሁሉም ሶቪየት ህብረትም ዩጎዝላቪያም ሳይኖሩ ቀሩ። እና ከዛ በኋላ ግን እኛ ግን በዛው ቀጠልንበት። ሁለት ነገሮች ብቻ ኢህአዴግ ተቀበለ ማለት ነው። አንደኛው የዓለም አቀፍ የሰብአዊ መብት ድንጋጌዎችን መቀበል።
ሰበር ዜና አለን። ክቡራትና ክቡራን አድማጮች፣ ዛሬ ማምሻውን በኢትዮጵያ ቴሌቪዥን የኢትዮጵያ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ሬድዋን ሁሴን ዛሬ በሰልፍ ወቅት ለተፈጠረ ችግር ተጠያቂው ሰማያዊ ፓርቲ ነው ብለው መወንጀላቸው ተሰምቷል። መለስካቸው አማሃን አሁን መስመር ላይ ይዤዋለሁኝ። መለስካቸው ትሰማኛለህ?
እሰማለሁ ሰለሞን፣
እንደምን አመሸህ?
ደህና መሸህ።
ምንድን ነበር ያለው ሁኔታ? ምንድን ነው ያሉት እሳቸው? እስቲ ንገረን።
ዛሬ ያው ማታ በሁለት ሰዓት ላይ በተላለፈው ዜና ሚኒስትሩ እንደገለጹት ከሆነ በነበረው ትዕይንተ ህዝብ ላይ በተፈጠረው ግርግር ወይም ለተፈጠረው ግርግር ዋናው ተጠያቂ ያው ሰማያዊ ፓርቲ እንደሆነ ገልጸዋል። ከዚያም በተረፈ ደግሞ በሌላ ሪፖርት ላይ ነገ ህገ ወጥ የሆነ የሰላማዊ ሰልፍ በሰማያዊ ፓርቲ እንደተጠራ የአዲስ አበባ የከንቲባ ጽህፈት ቤት ኃላፊ አቶ አሰግድ ጌታቸው ይፋ አድርገው ነበረ። ይህን በተመለከተ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋይን ጠይቄ እንደተረዳሁት ከሆነ ለነገ ምንም የተጠራ ሰልፍ በእነሱ ፓርቲ በኩል እንደሌለ፣ እንደዚሁም የተፈጠረውን ግርግር በተመለከተ ፓርቲያቸው የሚያውቀው ነገር እንደሌለ ነግረውኛል እና አስተባብለዋል ሙሉ በሙሉ በፓርቲው ላይ የተሰነዘረውን ወቀሳ።
ጠቅላይ ሚኒስትሩ በዛሬው ንግግራቸው ተቃዋሚ ፓርቲዎች በዚህ የአይሲል ሰዎች የፈጸሙትን ድርጊት በመጠቀም ክፍፍል እንዳይፈጥሩ የሚል መልእክት አሰምተው ነበርና ግንኙነት አለው እንዴ ከዚህ ጋር የምሽቱ መግለጫ?
ከዚህ ጋር ግንኙነት ያለው አይመስልም። ይሁንና እሳቸው እንደውም ጠቅላላ በዚህ ረገድ ተቃዋሚ ፓርቲዎችም ሆነ ሌላው የህዝብ ክፍል ምንም አይነት ልዩነት ሳይኖር ወይም በመካከላቸው ያሉ የሀሳብ ልዩነቶቹ እንኳን ቢኖሩ ይሄ በሁለተኛ ደረጃ የሚያዝ እንጂ ዋናው የሽብርን አደጋ መከላከል እንደሆነ ነው አስምሮ የተናገሩበት እና ከዚህ ጋር የሚያዝ ነገር ያለው አይመስልም።
ለመሆኑ ስለ ነገው ነገ ሊኖር ይችላል ስለተባለ ሰልፍ ያገኘው ዝርዝር ነገር አለ እንዴ?
ምንም ነገር የለም። የከንቲባው ጽህፈት ቤት ኃላፊ አቶ አሰግድ ጌታቸው ካሉት በስተቀር ቀደም ብሎ የሰማሁትም ሆነ የተለጠፈ ነገር ወይም በሌላ የመገናኛ ብዙሀንም ሆነ በሌላ አይነት መንገድ ያገኘሁት አንድም መረጃ አልነበረኝም። ላይ
ዛሬ የተያዙ ሰዎች እንደነበሩ በዘገባዎቻችሁ ላይ ጠቁማችሁ ነበር አንተና እስክንድር ቀደም ሲል። ምናልባት የደረሳችሁ መረጃ ይኖር ይሆን አሁን ከመሸ የምታውቁት?
በዚህ በአሁኑ በነገርኩ ዜና ላይ እንደተገለጸው የመንግስት ኮሚኒኬሽን ጽህፈት ቤት ሚኒስትሩ እንደተናገሩት ከሆነ በዚህ በተፈጠረ ግርግር 7 የፖሊስ አባላት ጉዳት እንደደረሰባቸው እና 2 በጸና የተጎዱ እንደሆነ ተናግረዋል። በተረፈ ግልጽ የሆነ በመንግስት በኩል ይሄ ነው የሚባል የስለሰኞችም ቁጥር ተለይፎ የተነገረ የለም፣ ግን ቁጥር ስለዋሉ እንዳሉ ግን ተናግረዋል።
መለስካቸው፣ እንግዲህ እስቲ ነገ ደግሞ ዝርዝር ያለ ዘገባዎችን እንጠብቃለን። በጣም አመሰግናለሁ። ደህና ምሽ።
ደህና ምሽ። በጣም አመሰግናለሁ።
ክቡራትና ክቡራን አድማጮች ዝግጅቶቻችን አሁን ወደ መጠናቀቁ ናቸው። ጥቂት ደቂቃዎች፣ ጥቂት ሰከንዶች ናቸው የሚቀሩት። ከእኛ ቀጥሎ የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ በደህና አደሩ።
በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎች ባልደረቦቻችን ስም እንሰናበታችኋለን። ያስተናገድናችሁ ቆንጂት ታዬና
እኔም ሰሎሞን አባተ ነን።
ወደ ትግርኛ ቋንቋ ስርጭት እንለፍ። ደህና አደሩ። Thank you.